የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ካመሸን ታሙስዩን በመስተንግዶ አለው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገኛዎች በመስማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኢትዮጵያና ግብጽ በአባይ ወንዝ አጠቃቀም ላይ ያላቸው ልዩነት እየተካረረ በመጣበት በአሁኑ ሰዓት ላይ የአባይ ወንዝ መነሻ አቅራቢያን መኖሪያቸው ያደረጉ ነዋሪዎች ህይወት ምን ይመስላል? ለዚህ መልስ ለማግኘት ወደዚያ ቀናችሁ ዘጋቢያችን አስቴር ምስጋናው ከነዋሪዎች ጋር አጭር ቆይታ አድርጋለች። ዛሬም ድረስ የንጹህ ውሃ መጠጥ አቅርቦትና የኤሌክትሪክ አገልግሎት ያልደረሳቸው እኒያ ነዋሪዎች የውዝግብ ምንጭ ሆነው የህዳሴ ግድብ ለነሱ ግን መልካም ነገር ያመጣል ብለው ተስፋ አድርገዋል።
እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጨት ሆነኛው ከቤታቸው ወጥተውና 20 ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው።
ተቀምጬ ወረፋ ጠብቄ የማመጣ
ስንት ሰዓት ወረፋ ይጠብቃል?
ጧት ይሄን ነው ጧት ይሄን ነው ተናራስ አይበልጥም ልጅ ነው እንጂ በቀን በቀን ያለች ምትቀዳ ሁሉ ልጅ ነው። ከተቀደች ሰኞ የሚከፈስ ተሰኞች ነው ቀዳ።
የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የእሳቸውንና የመሰል የአካባቢ ነዋሪዎች ሕይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመምና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራትና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ።
ይሽው ወቀዳል
ለራሱ ፍጆታ ከመምጣት ባለፈም ደግሞ ለሌላ ሰው ያመጣሉ።
አመጣሉ
ትብር ይከፈለውታል
ብር ነው እንጂ እንደሰጠ ነው መቀበል።
ዶ ጤና ስላጣች ነው ይሄን ስራ የሚሰሩ?
አዎ ነው እንጂ ተናቀሽ ማላጉታ ዘይዳ ተናቀሽ ሱስ ወንዳል ማለትሽ ይጀዳለው ነው አጣዛሙታ ምን ያስቀል እና ጋይስር ማይዝን ልጅ ብትዋት ቆን ልጅና ተቀምጠ።
ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓመተ ምህረት እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ።
ህዝቡ 240 ሰው ነው የሚጠቀምበት። ከ240 ሰው ያው ሰው እየተቸጋገረ ኮሚቴዎች አሁን 7 ኮሚቴዎች አሉ። እነዚያ 7 ኮሚቴዎች እኔም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለው ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበት። ህዝቡ እየተቸገረ በጣም እየተቸጋገረ እቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር መሰራረው ነገር የላትም። ያው ከአባይ 10 ደቂቃ መንገድ ርቀት ነው ውሃው ያለ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከመውልበት ቦታ ያ 5 ደቂቃ መንገድ ነው አባይ ለመድረስ ማለት ነው። 5 ደቂቃ ነው የሚፈጀው። ተቀምጪ አንድ ጀሪካ ውሃ ለመጠጥ ይችላል።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበር እየሰማሁ ነበር። እንደገና ደግሞ ውሃው ሊያልቅ ነው ይያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው
አገልግሎቱ ስለበዛበት 18 አመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ ይያልኩኝ ያቆሙኝ ነው። 5 ደቂቃ ቆሞ እንደሆነ 2-3 ጀሪካ ይቀዳል። 10 ደቂቃ ቆሞ እንደሆነ 7-8 ጀሪካ ውሃ ይቀዳል። እንደዛ ያረኩኝ ነው ራሱን አሁን መጣጣም ራሱ ዘበኞች 6 ሰዓት ላይ ዝጊ 7 ሰዓት ላይ ክፈች ይሉኝ ለህዝብ አልደርሰልኝ ብሎ ከዘበኞች ትዛዝ በላይ ሆኜ ዝም ብዬ ነው እኔ አሁን የምሰራ።
እዚሁ አንደሳ ቀበሌ ነው የሚገኘው ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ።
ጫካ ዛሬ ተከልክሏል። አሁን
ጫካ መሄዱ ምን ሊያደርጉ ነው?
እንጨት ለማምጣት እየተሾላለክነ ነው እንዴው እንጨት ብናመጣ ያና መጠንም እየተጠቀምነ ነው በመጣዱ። አሁን ተቀምጨ ስጋግር ልብየን ሲመተኝ በቃ ልብ በመንተኛው ሆኘ 16 አመት ነው ጠበል የጠጣው። ዛሬ አይኔ ጠፍቷል። መብራት ይመጣልን በስኮ ምጣድን ጥዳለን ድስትን ጥዳለን ቡና እናፈላለን ይሄ ጥቃሞት ነበርን አይ ሲመሽ ላምባዲና ገስተን በጃችን ዘን ከቤት ላምባይ ወራት በደሪ ላምባዲና ገስተን ነው ምንጠቃ
የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጨ በኩራዝ ስታጠና አግኝቻታለሁ መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች
በኩራዝ ያጥ በማጠናበት ሰዓት ወረቀቱ ላይ ያለው ጽሑፍ ነጸብራቃለሁ እና ያ የጻይ ብራንን ያለ አይኔን ያመመኝና ብዙ ፍላጎትም የለኝም ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ ጭሱም ሽታው ኩራዝ ለምንም እንትን አይልም ብዙ ጉዳት አለው
አባይዚ አካባቢ ሩቅ ነው ወይስ ቅርብ ነው?
አረ ቅርብ ነው እኛ ስር ነው ዘው ትምርት ቤት ስር ነው ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀመን አይደለም ለአባይ ግድብ ብር አዋጡ እየተባለ እና ያዋጣን ምን ይያል ነበር ግን እንደዛም አዋጣን የመብራቱን ማልመጣልንም ሲቀጥል ደግሞ አባይ ግድብ ምስካውን እንደዚህ እየተሰራ ነው እንጂ ምንባል አልቋል ወይ መዚህ ደረጃ ደርሷን እየተባለን አይደለም
ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከ8 አመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው አሁን ግድቡ ከ70% በላይ ተጠናቋል የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይሄንኑ ነው
ያው አባይ ግድብ ራሱ ግድ ያለው ሰጥቻለሁኝ ልጆቼን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ሰጠናን
አባይ ተገድቦ ወው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ ያደረ ቢሰራ ያልፍልናል
አቶም ቢያደበየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው በአባይ ዙሪያ ምርምር እያደረጉ ይገኛሉ በኢትዮጵያ እየደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹ አቶ እንቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ አቶም ቢያደበየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው በአባይ ዙሪያ ምርምር እያደረጉ ይገኛሉ በኢትዮጵያ እየደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹ አቶ እንቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ
በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20% አይበልጥም የነሱ ገጠር ከተማ ተደምሮ 100% ነው ሌላው የነሱ ውሃ መጠጥ አቅርቦትን በተመለከተ የግብጽ አሁንም 100% በገጠር በከተማ ሲያደርሱ ኢትዮጵያ ውስጥ ግን በአማካኝ ከ50% የማይበልጥ በተለይም በገጠር የተለያዩ ጉድጓዶችን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል ሶስተኛ ላይ የመስኖ ግብጽና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብጽ 4.3 ሚሊዮን ሄክታር ነው በአጠቃቀም ኢትዮጵያ ከ5% በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው።
ወሰን ተሻጋሪ ወንዞች ላይ 3 መሰረታዊ መርሆች አሉ። ምክንያታዊነትና ፍትሃዊነት በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ።
የህዳሴ ግድብ በሚጀመርበት 2003 ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ ሆነ ሰላም መረጋጋት የነበረበት ነበር በአገር ደረጃ። ከግብጽ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ አረብ ዓለም አብዮት ግብጽንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት ናገሪቷ በፖለቲካ ለመረጋጋት በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽኖም ጥያቄ ውስጥ የነበረበት ነበር። አሁን በመናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በመናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሪ እጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በመናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዝዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂካል ሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነውና ግብጽን ደግሞ በመናይበት ሰዓት ባሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በዓለም አቀፍ ደረጃ ያለው ሁኔታ በመናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ
ኢትዮጵያ አሁን ያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ አቶ ቢያለ።
ናይል ጉዳይ የኢትዮጵያ ህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ ደረሰበት ላይ የደረሰው አሜሪካም ፈቀዳም አይደለም ግብጽም ፈቀዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንፃር የውስጣችን ነውና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት መልካም አስተዳደሩን ማስፈን ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ አረብን የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይሄንን የሚያዝ ኢጋድን የሚያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ ነቻይናንም ነራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ። ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም፣ ጦርነት እንገባለንም የድሮ ነው ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያቃሉ እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ይሃል ቢሆኑ ይሄንን ምናየውን ወንዙን ምንጩን መቀየር አይችሉም እነሱ። ምንም ቢመጣ ውሃው ከኛ ጋር ነው።
የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት ያዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷን ሊረጋገጥላት ይገባል ብለዋል።
ህዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብለሽ ዝናብ ጠብቀሽ የምትኖሪው ኖሮ አይደለም። ዝም ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንፃር ነው ሌሎችም ሀገሮች አብረው ተስማምተው ናይል ቤዝ ኢኒሼቲቭ በሚባል በዛ ስር የሆነ ስምምነት ህግ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት 6 ሀገሮች የፈረሙበት 4ቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ አለ። ከዛ በኋላ ናይል እንዴት እንጠቀም በእኩልነት እና በፍትሃዊነት እንዴት እንጠቀም የሚል ህግ ይወጣል ተብሎ እየተጠበቀ ነው። ይሄን በማድረግ ኢትዮጵያ ከፍተኛውን ድርሻ ትወጣለች። ግብጾች ምንድነው እዚህ ደረጃ ደርሳችሁ በኢኮኖሚ የተሻለ የሆኑት ምንድነው? አስዋን ግድብን ከገደቡ በኋላ ሱዳኖችም ግድብ ገድበው ሌሎች ሀገሮች ባለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች አደጉ ምትባች መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንፃር ውሃው ሀብታችን ነው፣ ያለ ውሃ የሚሆን ነገር አይደለም። የዛሬ 20 አመት 30 አመት በፊት 60 50 ሚሊዮን ህዝብ ነበር፣ አሁን በጥፍ አድጓል። ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለው፣ ኃይል ያስፈልጋል፣ ምግብ ያስፈልጋል። ኑሮ ላይ በጣም ከፍተኛ እንትን ውስጥ እያለን ያለ ምክንያቱም 15000 ጊጋዋት አወር ነው የሚገኘው። ይሄ ማለት በአመት ቢያንስ 1 ቢሊዮን ዶላር ያስገኝ ይችላል። ቀደም የነገርኩሽ የተጠኑ ሌሎች አሉ። ወደ 40000 ጊጋዋት አወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ 5.6 ቢሊዮን ዶላር የማግኘት እድል ከሃይድሮ ፓወር ብቻ። ሌላው አሳው የመጓጓዣው በተወሰኑ መስኖች እነኝ ነገሮች ሁሉ እንዳሉ ሆኖ ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይሄን ግድብ ማለት ትርጉሙ ብዙ ለኢትዮጵያ ኃይል ማመንጨት ብቻ አይደለም፣ የሉዓላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበርም ጭምር ነው። ስለዚህ ኢትዮጵያ ይህንን ታስበው ግድቡን በአግባቡ መጨረስ፣ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቅቀው ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው። ጥያቄ የለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍርሃት ስላላቸው ከዛ አንጻር ነው እና ያንን መተማመን ያስፈልጋል።
በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል፣ ድርድሩም በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዝዳንት ሳህለወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ብርታዊት ጌታሁን ቤቲጂ በብዙዎች ዘንድ በሙዚቃ ስራዎቿ ትታወቃለች። ባሳለፍነው ሳምንት ታዲያ ከሙዚቀኝነት በተጨማሪ አዲስ ኃላፊነትም ተቀብላለች። የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የበጎ ፍቃድ አምባሳደር አድርጎ ሾማታል። ይህንን አስመልክቶ ኤደን ገረመው ከቤቲጂ ጋር አጠር ያለ ቆይታ አድርጋለች።
ባለፈው ሳምንት በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ባለፉት 2 አመታት ውስጥ ስደተኞችን ለመርዳት የቅስቀሳ ስታደርግ የመቆየትሽ ተሰምቷልና ወደዚህ ወደ አዲሱ አምባሳደርነት ሳንመጣ ከዚህ ቀደም የሰራሻቸው ነገሮች ምን ነበሩ?
አምባሳደር ከመሆንሽ በፊት ሃይ ፕሮፋይል ሰፖርተር ይሉታል። መጀመሪያ ላይ አገልግሎት ነው ከዛ ወደ አምባሳደር መሄደውና አገልግሎቱ ምንድነው? ዋነኛነት የተለያዩ ስደተኛ ካምፖች አሉ። እዛ የሄድን ጎበኝና ግንዛቤ መፍጠር ነው። ከዛ ደግሞ የሚቸገሩት ነገር ይኖራልና በዛ ይረዱ አካሎች ምን ድጋፍ እንዲያደርጉላቸው ሀሳብ ለመስጠት ነው። ዋናው ይሄ ነው ስራው። ያው አምባሳደር ጉድብል አምባሳደርም ሲኮን ይሄው ነው ስራው የሚሆነው። ለየት የሚያደርገው ምንድነው? አምባሳደር ሲኮን ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ስደተኛ ካምፖች የሚሄድና ዓለም አቀፍ ይሆን ስራዎች ላይ አብሮ ትኩረት የማድረግ ባህር ያለው ነው እንጂ ያው ስራው አንድ አይነት ነው፣ ተመሳሳይ ነው። ዓለም አቀፍ ነው አምባሳደር የሆንኩት። አፍሪካን ብቻ ሳይሆን በኢትዮጵያን ብቻ ሳይሆን በዓለም አቀፍ ነው። ያው ጉድብል አምባሳደር ሲያደርጉ ወደዛ ነው ደረጃው የሚያድገው።
ሰዎች ስለ ስደተኞች ማወቅ ያለባቸው ነገር ምንድን ነው? በተለይ ደግሞ ወጣቶች ምንድን ናቸው?
በዋነኝነት ደረጃ ስደት በጣም ከባዱና ፈታኝ የሆነ ነገር ነው። አሁን ዩኤንኤችሲአር ትኩረት አድርጎ የሚሰራው በሀገራቸው ሰላም የሌለ በፖለቲካ ወይንም ደግሞ በጦርነት ምክንያት የተሰደዱ ሰዎች ነው። እና እነሱ ሰዎች አንድ ግዴታ ነው ከሀገራቸው ተሰደው የሚወጡት፣ እና ያ ራሱ የሚፈጥረው ስሜት አለ፣ የባይተዋርነት ስሜት ይፈጥራል። ከዛ ባሻገር ደግሞ በካምፕ ውስጥ ሲኖሩ የሚሰጣቸው ነገር የዕለት ተዕለት መኖሪያ ነች እንጂ ከዛ ያለፈ ህይወቴ ወደፊት ላደርገው ምችለው ሆኖ የሚለውን ነገር ትንሽ ደብዘዝ ያለ ነው። ምክንያቱም እርዳታ ነው የሚሰጣቸው፣ በየወሩ ለቀን ታስቦ የሚበላ ነው የሚሰጣቸው። ብዙ ሀገሮች ውስጥ ካምፕ ውስጥ ነው እንጂ ከካምፕ ውጭ ሰርቶ መኖር አይችሉም። እና የሰው ልጅ ደግሞ ካልሰራ ለውጥን ማምጣት አይችልም። የትምህርት ድጋፍ ይደረግላቸዋል፣ ግን ብዙዎቹ ያው በጣም ለኢትዮጵያ ራሱ ያላደጉ ቦታዎች ነው ሄደው የሚሳፍሩት እና ለኢትዮጵያ ማህበረሰብ እንኳን በቂ ያልሆነ የትምህርት አቅርቦት ነው ያለው። እነሱንም እዛው ጨምረው ነው ማስተማር የሚሞክረው እና በአጠቃላይ የሚረዱት ነገሮች በሙሉ በቂ አይደሉም፣ ግን ለመኖር ያክል ነው የሚኖረው እና እነዚህን ስናይ እንደ ሰው ትንሽ ይከብዳል። በጣም ያየሁትና የተገነዘብኩት እነዚህ ነበሩ።
ሰዎች በተለያየ ጉዳይ ወደ ስደት ይገባሉ። መሰናቀል የተለያዩ ተፈጥሯዊም ሆነ ሰው ሰራሽ ነገሮች ይኖራሉ እና ከሰው ሰራሽ ነገሮች ውስጥ ሰላም ማጣት ወይም ደግሞ በግጭት ውስጥ ማለፍ ነው እና ያንን በተመለከተ ወጣቶች ስደተኞችን ለመርዳት ለማገዝ ወይም ደግሞ ስደትን ለማስቆም ምን ማድረግ ይችላሉ? ምን ማድረግ አለባቸው ትያለሽ?
ያው ማለት እንዳይፈጠሩ ለማቆም ትንሽ ከባድ ነው። ብዙ ጊዜ አገር ሰላም ከሆነ እነዚህ ነገሮች አይፈጠሩም ከመሰረቱ። ለዚህ እንደ ሰው ሰላምን ማሰብ ወይም ሰላምን መስበክና ማውራት ራሱ በጣም ጥሩ ነው ባይ። ከዛ ባሻገር ግን አንዴ ስደት ከተገባ በኋላ ያው ተስፋን አለማጣት፣ የተለያዩ ሀገሮች በራቸውን ከፍተው እነዚህ የተቸገሩትን ሰዎች የተሻለ ኑሮ መኖርን ድጋፍ እንዲደረግ መጠየቅ ነው። ይሄ ነው ሀሳቤ።
አሁን አንቺ ድምጽሽን ተጠቅመሽ ምንድን ነው ለመስራት ያቀድሽ ከዚህ በኋላ?
ያው በዚሁ ዙሪያ ላይ ግንዛቤን መፍጠር ነው። በተለያዩ ቦታዎች ኢትዮጵያ ውስጥ ራሱ ከ850 ሺህ በላይ ስደተኞች ይኖራሉ እና አንድ ኢትዮጵያ ውስጥም ያለው ሰው ይህ ነገር ግንዛቤ እንዲኖረው፣ እኛም የራሳችንን ሰላም ባጣን ቁጥር መጨረሻው ምን ሊሆን እንደሚችል ግንዛቤ መፍጠር፣ ከዛ ባሻገር ደግሞ እንደዚህ የተጎዱን ሰዎች በራችን ከፍተን ከተቀበልን በኋላ የኢትዮጵያ ማህበረሰብ አብሮ እየተጠቀመ እንዴት ነው ሁለታችን ማደግ የምንችልበትን የሚለውን ከዓለም መንግስታትም ጋር አብሮ ሀሳብን መስጠት ይሄን ነው ያሰብኩት።
በስደተኛ ካምፖች ውስጥ በምትጓዥበት ጊዜ በምን አይነት መልኩ ነው ለማነቃቃት ወይም ደግሞ ተስፋ ለመስጠት የምትሞክሪው? ምን አይነት ሰዎችስ ናቸው በብዛት የሚያጋጥሙሽ?
የተለያዩ ሰዎች ናቸው የሚያጋጥሙ። የሚያሳዝነው የሰማሁት ሽሬ ከኤርትራ የመጣች ስደተኛ ነች። የ10 ዓመት ህጻን ልጅ ነች እና በቃ እናቴ ተስፋ ስለቆረጠች በአውቶቢስ ላከችኝ እና በቃ ገባሁ ነው ያለችው። በጣም ብዙም ማውራት አልቻለችም። በጣም የከበደኝ አይደለም 10 ዓመት ከ10 ዓመት በላይ ሆነን እንኳን ማየት የሌለብንን ነገር ነው እሷ ይሄን የገጠማት። በጣም ከባድ ነገር ነው ያሳለፍኩት ያለች እና ግን መግለጽ አልቻለችም። እና እሷ ነች መቼም ፊቷ ራሱ ከአይኔ ላይ አይጠፋም። ህፃን ልጅ ሆና እነዚህን ፈተናዎች አልፎ ከዛ ደግሞ ስደተኛ ሆኖ ካምፕ ውስጥ ካለ ቤተሰብ መኖር በጣም ከባድ ነው። ሌላው ትንሽ የሚያጽናና ወይም የሚያስደስት ብዬ መንገድ የምችለው መልቀዲዳ በነበረኝ ቆይታ አይኪያ ፋውንዴሽን የሚባል የቤት ቁሶች የሚሸጥ ኩባንያ እርዳታ በመስጠት የአነስተኛና ጥቃቅን ላይ ተደራጅተው መስራት እንዲችሉ ፈቃድ ተደርጎላቸው ነው ለስደተኞቹም። ግን ስደተኞቹን ብቻ አይደለም የሚረዳው፣ ከጎን ለጎን ስደተኛ ተቀባዩን ማህበረሰብ ይረዳል። ለዚህ እዛ ያየሁት ሙሳ የሚባል አንድ ስደተኛ ነው። የራሱ የቤት ቁስ መደብር ከፍቷል እና እዛ መደብር ውስጥ ኢትዮጵያኖችንና ስደተኞችንም አንድ ላይ እየቀጠረ ስራ እድል ይፈጥራል። እሱም ገበያ ጥሩ ሆኖለታል። ለሚኖረውም ማህበረሰብ ሸክም ሳይሆን እንደ መፍትሄን የሆነላቸው እና ያ በጣም የሚያስደስት አጋጣሚ ነው ያየሁት። አሁን ለምሳሌ ወደ ሽሬ አካባቢ ከኤርትራ የሚመጡት ስደተኞች በአብዛኛው በጣም ወጣቶች ናቸው። ያው እኔ እንግዲህ አንድ ቀን መቆየት ነው እንጂ አብሮ መኖር አይደለም። ግን እዛ ውስጥ ወጣቶች ምን ያስፈልጋቸዋል የሚለውን ነገር ተስፋቸው እንዳይጠፋ ምን ማድረግ አለበት የሚለውን ነገር ከዋና ኃላፊዎቹ ጋርም ምክክር እናደርጋለን። በምኖርበት ጊዜ ጠዋት ቁረጡ ነገ የተሻለ መሆን ይችላል የሚለውን መልዕክት አስተላልፌ እሄዳለሁ። በዚህ አጋጣሚ ኢትዮጵያንና ኢትዮጵያኖችን በጣም አመስገን ፈልጋለሁ። ምክንያቱም ዓለም ሁሉ ስደተኛ ላይ ፊቱን ባዞረበት ጊዜ እኛ ደግሞ የራሳችን ችግር ሳያልቅ ገና ብዙ ድህነት ውስጥ እያለን ነገር ግን ያንደንን ለማካፈል በራቸው ካፈል ይህን ሁሉ ማስተናገድ መቻላችን በዛ በጣም ላመሰግን ፈልጋለሁ።
በጣም ነው የማመሰግን። እግዚአብሔር ይስጥልኝ። መልካም
ምሽት። በጣም አመሰግናለሁ።
ከጋቢና ጋር ስለሆናችሁ እናመሰግናለን። አድማጮች፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ አራሽ አርባሳዲ ያጠናቀረውን ወደ አማርኛ የመለስነውን አንድ ዘገባ እናሰማችሁ። በቅርቡ የአፍሪካ ገበሬዎች ከዚህ ቀደም ተደርሶበት የማይታወቅ ስፍራ በድፍረት ይደርሳሉ ተብሎ ይጠበቃል። ትልልቅ አምራቾች የእርሻ መኪናዎችና ስልኮችን በማስተሳሰር ዘርፉን ወደ 21ኛው ክፍለ ዘመን ለማስወንጨፍ እቅድ ይዘዋል። የምናውቀው ግብርና ለወደፊቱ መሰረቱን ቴክኖሎጂ ላይ ያደርጋል። የእጅ ስልኮች የሚቆጣጠሩት እንቅስቃሴ በመላ አህጉር አፍሪካ ይዳረሳል። ጃክ ቴይለር ጆን ዲር ከተሰኘው የትራክተር አምራች ድርጅት የመጡ ናቸው።
You'd like to see that every farmer has access to mechanization.
ሁሉም አርሶ አደር ስራውን በማሽኖች የተደገፈ የሚያደርግበት አቅርቦት ኖሮት ማየት እንፈልጋለን። ሄሎ ትራክተር የተባለው አውታር ተመጣጣኝ በሆነ ዋጋ ሰዎች እንዲተሳሰሩ የሚያደርግ የርቀት መገናኛ መፍትሄም ይዞ የመጣ ነው ያሉት። ቴክኖሎጂው የመኪና አቅጣጫ ተቋሚ ስርዓትና የሳተላይት ጎዳና መምሪያ ስርዓት ባንድ የተቀናጁበት ነው። ሄሎ ትራክተር የተሰኘው ድርጅት ይህን ቴክኖሎጂ በእርሻ መኪኖች ላይ ገጥሟል። ዴቪድ ካይ የውጭ አካላት ምህንድስና ባለሙያ ናቸው።
This device has an inbuilt GPS system.
ይህ መሳሪያ በውስጡ የእርሻ መኪናው ወይንም ትራክተሩ በየትኛው ሰዓት የት ቦታ እንደሚገኝ የሚጠቁም አቅጣጫ ተቋሚ ስርዓት ተገጥሞለታል። ከዚህ በተጨማሪ የእርሻ መኪናው በስራ ላይ መሆን አለመሆኑን፣ በእንቅስቃሴ አሊያም የቆመ መሆኑን ለማየት ያስችላል ነው ያሉት። ይህ ሁሉ ገበሬዎች ምርታማነትን በስልክ ላይ መተግበሪያ ለመቆጣጠር ያስችላቸዋል። ይህ በመልሱ ደግሞ የባንክ ብድር እንዲያገኙ ደግፋቸዋል። ፓስካል ካምቦቶ የእርሻ መኪና ባለቤት ናቸው። በእርግጥም እየሰራን መሆናችንን ለሌሎች ለማረጋገጥ ያስችለናል። ወደ ባንክ ጎራ ብሎ በትጋት እየሰራው ነው ለማለት የሚያስችል አንድ መላ ነው። ለማሳያነት መዋል የሚችል ሌላ ብልሃት ብለዋል። የእርሻ መሳሪያዎች አምራቹ ጆን ዲር ድርጅት በንጽጽር ወጣትና ከሚገባው በታች ግልጋሎት እያገኘ ባለው የአፍሪካ ገበያ ውስጥ ብዙ የእርሻ መሳሪያዎችን መሸጥ እንደሚችል ተስፋ አድርጓል። ጃክ ቴይለር በድጋሚ በዚህ ደረጃ ፈታኝ የሆነው ነገር ወደ ግብርናና ተያያዥ የገንዘብ ስርዓት የሚለቀቀው የማስፋፊያ ገንዘብ አቅርቦት ተቀባይነት እንዲኖረው ማድረግ ነው። የገንዘብ ስርዓት ገበሬዎቹ የመጪው ዘመን የገቢ ፍሰትን መሰረት አድርገው ዛሬ በሚያስፈልጋቸው ዘመነኛ የግብርና መላዎች ላይ መዋለ ንዋይ እንዲያፈሱ ያስችላቸዋል ነው ያሉት። የአፍሪካ የህዝብ ቁጥር በ2050 የጎረጎሰውያኑ ዘመን በእጥፍ እንደሚያድግ ይጠበቃል። ይህም በፍጥነት የምግብ ምርትን ማሳደግ እንደሚገባ የሚያመላክት ነው። ውድ አድማጮች፣ የዛሬው የጋቢና መሰናዶ በዚህ ተጠናቋል። እስካሁን ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። በነገው ዕለትም እንገናኛለን። አብሳሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የድምፅ መሐንዲስ ነበረ። መልካም ምሽት ይሁንላችሁ።